ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የረቡዕ መጋቢት 23 2012 ዓመተ ምህረት ዝግጅታችን ጀመረ። ብሔራዊ ምርጫ ቦርድ ለስድስተኛው ሀገር አቀፍ ምርጫ ያወጣውን የጊዜ ሰሌዳ ቢሰርዝም ተቋማዊ አቅሙን በሚገነቡ ስራዎች በተያያዥ ጉዳዮች ላይ አተኩሮ እንደሚንቀሳቀስ አስታውቋል።
የተለያዩ ስትራቴጂ ዶክመንቶችን እንሰራቸዋለን፣ እንቀጥላለን። መረጃ ለማህበረሰቡ ማቅረብ የተላላቸው ስራዎች ላይ የሚለው እንቀጥላለን። ያው አብዛኛው የኛ ስራ ጋር የተገናኘው ምክክር፣ ከፖለቲካ ፓርቲዎች ጋር መነጋገር፣ ስልጠናዎችን መስጠት፣ በተለይ ደግሞ ምልመላ ማከናወን የመሳሰሉት ነገሮች ያስሚያስቸግሩ እነሱ ናቸው። መረጃ መሰብሰብ ደረጃ ላይ ያለችው ነገሮች ግን መረጃ እየሰበሰብን እንቅስቃሴ እስከማይጠይቅ ድረስ እንቆያለን ማለት ነው። ያ በዋናነት የሚጎዳው ዋናው የምርጫ ሎጂስቲክስን ኦፕሬሽን ስራ ነው።
የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽንስ አማካሪ ሶሊያና ሽመልስን ነው የሰማችሁት። ክቡራትና ክቡራን እንደምናመሻችሁ፣ የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። ንጉሡ በቅንብሩ አብሮኛለ። በነገራችን ላይ ከመላ ባልደረቦቻችን 80% የሚሆኑት እየሰሩ ያሉት ከቤታቸው ነው። በዚህ ምሽት ዘገባዎችም የምትሰሟቸው። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ።
ጤና ይስጥልን፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በኢትዮጵያ በኮሮና ቫይረስ መጠቃታቸው የተረጋገጠ 3 ተጨማሪ ሰዎች መገኘታቸውን የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት አስታውቋል። የኋለኞቹን 3ቱን ጨምሮ በአጠቃላይ 29 መድረሱ ነው አሃዙ። 3ቱ ሰዎች አንዲቱ የ33 ዓመት ሴት ጅቡቲ፣ ብራዚል፣ ህንድና መጨረሻ ላይ ኮንጎ ብራዛቪል የጉዞ ታሪክ ያላት፣ ሁለተኛው የ26 ዓመት ወጣት ወንድ በስራ ባህሪው ከመንገደኞች ጋር ግንኙነት የነበረው መሆኑን ነው የጤና ኢንስቲትዩቱ መግለጫ ያመለከተው። ሶስተኛው የ32 ዓመት ሰው በበሽታው መጠቃቱ ከተረጋገጠ ሰው ጋር ግንኙነት የነበረው መሆኑን መግለጫው አትቷል። ሶስቱም በለይቶ ማቆያ ምርመራ ተደርጎላቸው በቫይረሱ መጠቃታቸው የተረጋገጠ መሆኑንና አሁንም በለይቶ ማቆያ ሕክምና እየተደረገላቸው መሆኑን ጨምሮ ገልጿል። ከነሱ ጋር ግንኙነቶች የነበራቸውን ሰዎች የመለየት ስራም እየተከናወነ መሆኑን የህብረተሰብ ጤና ኢንስቲትዩቱ አክሎ አስታውቋል። አያይዞም ህብረተሰቡ የቫይረሱን መከላከያ መንገዶችና ከመንግስት የሚተላለፉ መመሪያዎችን ትኩረት ሰጥቶ ተግባራዊ እንዲያደርግ አሳስቧል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የኮሮና ቫይረስ ስርጭትን ለመግታት ምዕመናን በቤታቸው ብቻ ጸሎታቸውን እንዲያደርጉና ወደ ቤተ ክርስቲያን ቅጽር ግቢ እንዳይሄዱ ውሳኔ አስተላልፋለች። ጽዮን ግርማ ዝርዝሩን ይዛለች።
መጋቤ ሰላም ቀሲስ ሰለሞን ቶልቻ ቤተ ክርስቲያኒቱ ምዕመናኖች በሙሉ በቤታቸው ሆነው እንዲጸልዩ ውሳኔ ያሳለፈችው አስከፊውን የኮሮና ቫይረስ ስርጭትን ለመግታት ነው ብለዋል።
በመጀመሪያ ቅዳሴው አይቋረጥም። ቅዳሴው 5ቱ ቅዳሴያን ልዑካን ብቻ በተወሰኑበት ቅዳሴ ይካሄዳል። በአጠቃላይ አገልጋይ ካህናቶችም ሆነ ምዕመናን በቤታቸው ሆነው እንዲጸልዩ፣ በቤታቸው ሆነው እንዲያስቀድሱ፣ ወደ ቤተ ክርስቲያን እንዳይመጡ ባሉበት ሁኔታ ቅዱስ ፓትርያርኩም በመንበረ ፓትርያርክ መኖሪያ ስፍራቸው በጸሎት ቤታቸው ላይ ሆነው ለሀገሪቷና ለመላ ዓለም ጸሎት እንዲያደርጉ ዝውውር እንዳያደርጉ ፓትርያርኩንም ጨምሮ ብፁዓን አበው ሊቃነ ጳጳሳትም በያሉበት በመንበረ ፓትርያርክም ያሉ በአጥቢያቸውም ያሉ በያሉበት ሆነው ጸሎት እንዲያደርጉ።
ውሳኔው በመላው ሀገሪቱ የሚገኙ ቤተ ክርስቲያኖችን የሚመለከት በመሆኑ ምዕመናኑም ተግባራዊ እንዲያደርጉ ቀሲስ ሰለሞን አሳስበዋል። አያይዘው ሲኖዶሱ ዛሬ ባስተላለፈው ውሳኔ የኮሮና ቫይረስ ወረርሽኝ በኢትዮጵያ እየተስፋፋ ከመጣ ለይቶ ማቆያ የሚሆን ቦታ ስለሚያስፈልግ መንግስት የመንፈሳዊ ኮሌጁን እንዲረከባቸውና የኢትዮጵያ ጤና ሚኒስቴር እንዲገለግልባቸው ተወስኗል ብለዋል። በተጨማሪም መንግስት በሽታውን ለመከላከል ላቋቋመው ግብረ ኃይል 3 ሚሊዮን ብር ቤተክርስቲያኒቱ መለገሷን ቀሲስ ሰለሞን ቶልቻ ገልጸዋል። ለአሜሪካ ድምጽ ራዲዮ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።
በአማራ ክልል የኮሮና ቫይረስ መከላከልና መቆጣጠር ኮማንድ ፖስት በአራት የክልሉ ከተሞች ከዛሬ ጀምሮ ለ14 ቀናት የሚጸና የህዝብና የተሽከርካሪ እንቅስቃሴ እገዳ ጥሏል። አስቴር ምስጋናው ተከታዩን ዘገባ አድርሳናለች።
የአማራ ክልል የኮሮና ቫይረስ መከላከልና መቆጣጠር ኮማንድ ፖስት የኮሮና ቫይረስ ተጠቂ ሰዎች ተገኙባቸው በተባሉና በዙሪያው ባሉ ከተሞች ላይ ከዛሬ ጀምሮ 14 ቀናት የሚቆይ ምንም አይነት እንቅስቃሴ እንዳይኖር እገዳ መጣሉን የክልሉ መንግስት ኮሚኒኬሽን ጉዳዮች ዋና ዳይሬክተር አቶ ጌትነት ይርሳው ተናግረዋል።
መጋቢት 23 2012 ዓ.ም ከቀኑ 6 ሰዓት ጀምሮ በመላው በአዲስ ቅዳም እንዲሁም እንጅባራ፣ በቲሊሊ እና በባህር ዳር ከተማ ብቻ የሚተገበር ለ14 ቀናት የሚቆይ ማንኛውንም አይነት የተሽከርካሪም ሆነ የህዝብ እንቅስቃሴ እንዳይደረግ የክልሉ ኮማንድ ፖስት ወስኗል። ይሁን እንጂ የሁኔታው አሳሳቢነት ከቀጠለ የተቀመጠው የጊዜ ገደብ እንደ አስፈላጊነቱ ታይቶ ሊራዘም ይችላል።
እገዳው ቫይረሱን ለመከላከል የሚያግዙ ግብዓቶችን በሚያጓጉዙ በልዩ ሁኔታ የሚንቀሳቀሱ የደረቅና ፈሳሽ ጭነት ተሽከርካሪዎች እንዲሁም የውሃና ኤሌክትሪክ አገልግሎት ሰራተኞችን አይጨምርም ያሉት አቶ ጌትነት የድንገተኛ አገልግሎት የሚሰጡና የወረርሽኙ በጎ ፈቃደኛ ወጣቶች መንቀሳቀስ እንደሚችሉ አስታውቀዋል። ዛሬ በባህር ዳር ከተማ በአንዳንድ ቦታዎች ተዘዋውሬ እንደተመለከትኩት በከተማው የበጎ ፈቃድ አገልግሎት ከሚሰጡ ወጣቶችና ከጸጥታ ኃይል ውጭ የሚንቀሳቀስ ነዋሪ የለም። ከተማው ጸጥ ረጭ ብሏል። ይህ በእንዲህ እንዳለ የአማራ ብሔራዊ ክልላዊ መንግስት የኮሮና ቫይረስ በሽታ ስርጭትን ለመከላከልና ለመቆጣጠር ይቻል ዘንድ በክልል ውስጥ በሚገኙ ማረሚያ ቤቶች ያሉ ከ7000 በላይ የሚሆኑ የህግ ታራሚዎችን በይቅርታ እንዲፈቱ ወስኗል። በይቅርታ የተፈቱት ከሰው መግደል ውጭ በሆኑ ወንጀሎች ተፈርዶባቸው በመታረም ላይ የሚገኙና በአመንክሮ የመፈቻ ጊዜያቸው እስከ 1 ዓመት የቀራቸው መሆኑም ተገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር።
በኬንያ ዛሬ 22 ተጨማሪ የኮሮና ቫይረስ ተጠቂዎች መገኘታቸውን የሀገሪቱ መንግስት አስታውቋል። የኬንያ የጤና ጥበቃ ሚኒስቴር በትናንቱ መግለጫው በቫይረሱ የተጠቁ 9 ሰዎች መገኘታቸውን መግለጹን አክሎ ዘጋቢያችን ገልሞ ዳዊት ከናይሮቢ ቀጣዩን ሪፖርት አድርሶናል።
የኬንያ ጤና ሚኒስትር ካቢኔ ሙታይ ካጉዌ የዛሬው ቁጥር ትልቁ መሆኑን ገልጸዋል። ሚስተር ካጉዌ ቫይረሱ ከተገኘባቸው 22 ሰዎች 21 በለይቶ ማቆያ ውስጥ የነበሩ ሰዎች ናቸው። ይህም መንግስት በሽታውን ለመቆጣጠር እያደረገ ያለው ጥረት ውጤት ነው ሲሉ አወድሰዋል። ካጉዌ በአገር አቀፍ ደረጃ በኮሮና መጠቃታቸው የታወቁ ሰዎች ቁጥር 81 እንደደረሰ ይፋ አድርገው ከዛሬዎቹ 22 ሰዎች 2 የፓኪስታን ዜጎችና 2 ካሜሩኒያውያን እንዳሉባቸውም ገልጸዋል። የኬንያ ጤና ጥበቃ ሚኒስቴር የበሽታው ምልክት ያሳዩ እንዲሁም በቅርቡ ከውጭ ሀገር ወደ ሀገር የተመለሱ ሰዎች በለይቶ ማቆያ አስቀምጧቸው አሁንም ምርመራ በማድረግ ላይ ነው። ሚኒስቴሩ ትላንት እንዳስታወቀው ከእሁድ ምሽት እስከ ሰኞ ጠዋት በተደረገው ምርመራ 9 ሰዎች በኮሮና ቫይረስ መያዛቸውን አረጋግጠዋል። የኬንያ ፕሬዝዳንት ኡሁሩ ኬንያታም ዛሬ በኬንያ የበሽታውን ሁኔታ ከሚከታተለው ግብረ ኃይል መሪዎች ጋር ምክክር አድርገዋል። የኬንያ ብሔራዊ ቤተ መንግስት አስተዳደር እንዳስታወቀው ፕሬዝዳንት ኬንያታ ለግብረ ኃይሉ ስለሚያስፈልጉ አቅርቦቶች፣ በኬንያ ተግባራዊ እየተደረገ ስላለው የእሳት እላፊ አዋጅ አፈጻጸም ላይና ሌሎች ጉዳዮች ላይ መክረዋል። ይህ በእንዲህ እንዳለም በጅቡቲና በየመን የሚገኙ የኢትዮጵያ ስደተኞች በኮሮና በሽታ መከሰት ምክንያት በችግር ላይ መሆናቸውን ለአሜሪካ ድምጽ ተናግረዋል። በጅቡቲ የሚኖር አንድ ኢትዮጵያዊ የሀገሩ መንግስት ሰዎች ከቤታቸው እንዳይወጡ በማገዱ ከእጅ ወደ አፍ ኑሮ የሚኖሩ ኢትዮጵያውያን ስደተኞች በምግብ እጦት እየተቸገሩ መሆናቸውን ተናግረዋል። በየመን ለ8 ዓመታት መኖሩን የተናገረ ሌላ ኢትዮጵያዊ በሰንዓ ጎዳና ይኖሩ የነበሩ በሺ የሚቆጠሩ የኢትዮጵያ ፍልሰተኞች ኮሮና በዓለም አደጋ መሆኑ ከተነገረ ወዲህ በየመን ሚሊሻዎች ተወስደዋል ብለዋል። የአሜሪካ ድምጽ ስለ ጉዳዩ መልስ እንዲሰጥ በጅቡቲ ያለውን የኢትዮጵያ ኤምባሲን ለማግኘት ያደረገው ተደጋጋሚ ሙከራ አልተሳካም። ወደፊት የኤምባሲውን መልስ እንዳገኘን የምናቀርብላቸው ይሆናል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ከዓለም ዙሪያ በተጠናቀረ የወረርሽኙ ይዞታ ዜና ዛሬ ስፔን የቫይረሱ ተጠቂዎች ቁጥር ከ100,000 መብለጡን ይፋ አድርጋለች። ሀገሪቱ ከዩናይትድ ስቴትስ እና ከጣሊያን ቀጥላ በወረርሽኙ ስርጭት ክፉኛ የተጎዳች መሆኗ ይታወቃል። ለህልፈት የተዳረጉት ዜጎቿ ቁጥርም ከ9000 ማለፉን አስታውቃለች። ይህ በዚህ እንዳለ የሳውዲ አረቢያ ባለስልጣናት ምእመናን የመጪው ሐምሌ የሐጂ ጉዞ እቅዳቸውን ለጊዜው እንዲያዘገዩ እያሳሰቡ ናቸው። ሳውዲ አረቢያ ወደ መካና መዲና የሚደረጉ ጉዞዎችን መከልከሏ የሚታወስ ነው። የሀገሪቱ የሐጅና ኡምራ ጉዳዮች ሚኒስትር መሐመድ ቢን ጣሂር ባንተን በመንግስቱ በቴሌቪዥን በሰጡት መግለጫ ህዝቡ ሁኔታው እስኪለይለት እንዲጠብቅ ሲሉ አሳስበዋል። በዩናይትድ ስቴትስ ደግሞ አሜሪካውያን በኮሮና ቫይረስ ምክንያት ከ100,000 እስከ 240,000 ህዝብ ለህልፈት ሊዳረግ እንደሚችል አውቆ ይዘጋጅ ሲሉ ባለስልጣናት አሳስበዋል። ይህን አሃዝ ዝቅ ለማድረግ የተቻለውን ሁሉ ለማድረግ ህዝቡ በማህበራዊ ግንኙነቶች ርቀትን የመጠበቅ እርምጃዎችን ተግባራዊ ማድረግ እንዳለበትም አሳስበዋል። ለህልፈት የሚደረጉት ሰዎች ቁጥር በተጠቀሰው ደረጃ እንደማይሆን ተስፋ አድርጋለሁ ያሉት የሀገሪቱ የብሔራዊ የአለርጂና ተላላፊ በሽታዎች ተቋም ዲሬክተር ዶክተር አንቶኒ ፋውቺ ቢሆንም ህዝቡ መዘጋጀት ይኖርበታል ነው ያሉት። የዋይት ሃውስ የኮሮና ቫይረስ ግብረ ኃይል እንዳለው የሚበዛውን የቫይረሱን ተጠቂዎች ህልፈት የሚታየው በቀጣዮቹ 2-3 ሳምንታት ውስጥ ነው። ፕሬዚደንት ዶናልድ ትራምፕ ስታቲስቲክሳዊ መረጃ ቀመሮችን መሰረት በማድረግ የሰዎች የማህበራዊ ርቀት መጠበቅ መመሪያዎችን ለቀጣይ 30 ቀናት መራዘም ይፋ ባደረጉበት ንግግራቸው ሀገራችን በታሪክ ገጥሟት በማያውቅ ደረጃ የከበደ ብሔራዊ ፈተና ተደቅኖባታል ብለዋል። የዓለም አቀፉን ወረርሽኝ ወቅታዊ ይዞታ በዝርዝር ያዘ ዘገባ በመጽሔት ክፍለ ጊዜ እናቀርባለን። ወደ ቻይና ስንዞር የሀገሪቱ ብሔራዊ የጤና ኢንስቲትዩት የህመም ምልክት ያላሳዩ ከ1300 በላይ የቫይረሱ ተጠቂዎች እንዳሉ ዛሬ ይፋ አድርጓል። ቻይና ምልክት ያላሳዩ ተጋላጮች ያሏት መሆኑን ስታስታውቅ ታዲያ ይሄ የመጀመሪያ ጊዜዋ ነው። 1367 ሰዎች በለይቶ ማቆያ ገብተው የህክምና ክትትል እየተደረገላቸው ነው ሲል የጤና ኢንስቲትዩቱ አስታውቋል። በቻይና ሄናን ክፍለ ግዛት ቫይረሱ የያዛቸው አንዲት ሴት የህመም ምልክት ካልታየባቸው 3 ሰዎች ጋር የተነካኩበት ሁኔታ ከተፈጠረ በኋላ የመሆኑ ወሬ ከተሰማ ወዲህ የብሔራዊ ጤና ኢንስቲትዩቱ መረጃውን ይፋ እንዲያደርግ ከህዝቡ በኩል ብርቱ ውትወታ ሲቀርብበት እንደነበረ አጃንስ ፍራንስ ፕሬስ ዘግቧል። በመጨረሻም የሴራሊዮን ጸረ ሙስና ኮሚሽን የሰራተኛ ጉዳይና የማህበራዊ ደህንነት ሚኒስትሩን ጨምሮ 5 ግለሰቦች ላይ ትናንት የሙስና ወንጀል ክስ መስርቷል። አልፋ ኦስማን ቲምቦና ሌሎቹ ተከሳሾች የህዝብ ሀብት ያላግባብ መጠቀምና ሴራ የማቀደን ጨምሮ በ15 የሙስና ወንጀሎች መከሰሳቸው ነው የተነገረው። ሚኒስትር ታምቦ ባለፈው አመት የትምህርት ሚኒስትር ሳሉ ለተማሪዎች መመገቢያ መርሃ ግብር የተመደበ ሩዝ ላልተገባ ቦታ ለማዛወር ሲያሴሩ ተገኝተዋል ብሏቸዋል። አድማጮች፣ ለዚህ ሰዓት ያለን ዜና በዚሁ ያበቃል።
አመሰግናለሁ ቆንጂት ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ መጋቢት 23 2012 ዓ.ም ምሽት ፕሮግራም ነው። ዝግጅቶቻችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አንዳንድ ክልሎች በግዛቶቻቸው የሚያልፉ አውራ ጎዳናዎችን ሙሉ በሙሉ መዝጋታቸው እንዳሳሰበው የኢትዮጵያ ሰብአዊ መብት ኮሚሽን አስታውቋል።
አሳሳቢ ሆኖ ያገኘ ነው። አንዳንድ ክልል መንግስታት ድንገተኛ ሊባል በሚቻል ደረጃ ድንበራቸውን ዘግተናል ከሌላ አካባቢ ለሚንቀሳቀሱ ሰዎች በሚል የወሰዱት እርምጃ ነው። እርግጥ የበሽታውን ስርጭት ለመከላከል ካለ ፍላጎትና ስጋት የመነጨ መሆኑን ብንገነዘብም ይህ አይነቱ እርምጃ ህጋዊነትና የሰዎች በነጻነት የመንቀሳቀስ መብት ላይ በተለይ ሰዎች ወደ ቤታቸው ወደ መኖሪያ ቦታቸው መመለስ ጉዳይን ሊገድብ የማይገባ ስለሆነ እሱ ትንሽ አሳሳቢ ሆኖ ስላገኘ ነው አሁን ባወጣነው መግለጫ ላይም እሱንም ጠቅሰናል።
የኢትዮጵያ ሰብአዊ መብት ኮሚሽነር ዳንኤል በቀለን ነው የሰማችሁት። አነጋግረናቸዋል። በዚህ ምሽት ዘገባ ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የኢትዮጵያ ብሔራዊ ምርጫ ቦርድ ለስድስተኛው ሀገር አቀፍ ምርጫ ያወጣውን የጊዜ ሰሌዳ ቢሰርዝም ተቋማዊ አቅሙን በሚገነቡ ተግባራትና በተያያዥ ጉዳዮች ላይ አተኩሮ እንደሚሰራ አስታውቋል። መጪውን ምርጫ በተመለከተ የመጨረሻ ውሳኔ የሚጠበቀው ከሕዝብ ተወካዮች ምክር ቤት እንደሚሆን የቦርዱ የኮሚኒኬሽንስ አማካሪ ገልጸዋል። መለስካቸው አማሃ ተጨማሪ አለው።
ኮቪድ-19 ባሳደረው ተጽዕኖ ምክንያት የኢትዮጵያ ብሔራዊ ምርጫ ቦርድ በዚህ ዓመት መጨረሻ ላይ ሊያካሄድ ለነበረው ጠቅላላ ምርጫ መርሃ ግብር ነድፎ የተለያዩ ተግባራት ሲያከናውን የቆየ ቢሆንም ካቀደው ግብር ሊደርስ እንደማይችል ተገንዝቦ ውሳኔ አስተላልፏል። ምንም ያህል ጥረት ቢያደርግም ከጥቂት ወራት ወዲህ ዓለምን በሙሉ ያሬድ የጀመረው ኮሮና ቫይረስ ያሳደረው ተጽዕኖ ቦርዱ የፈለገውን ሊያሳካ እንደማያስችለው በማስተዋልና ለጊዜውም ቢሆን የነደፈውን የ2012 የምርጫ የጊዜ ሰሌዳ ሰርዞ ፊቱን ወደማይታጎሉ ሥራዎች አዙሯል። ቦርዱ ቀደም ሲል ከፓርቲዎች ጋር ባደረገው ውይይትና ምክክርም ይህ ጉዳይ በቅጡ ሊታሰብበት እንደሚገባ ተመልክቶ እንደነበረ ትናንት ይፋ ባደረገው መግለጫው ተወስቷል። ቪኦኤ ለቦርዱ የኮሚኒኬሽንስ አማካሪ ለወይዘሮ ሶሊያና ሽመልስ ቦርዱ ከእንግዲህ የሚያተኩርባቸው ተግባራት ምንድን ናቸው የሚል ጥያቄ አቅርቦላቸው ነበረ።
ይህ እንግዲህ ያው መሰብሰብ የማይፈልጉትን አብዛኛዎቹን እና እንቅስቃሴን ከቦታ ከአንድ ቦታ ወደ ሌላ ቦታ የሰውም ሆነ የእቃ እንቅስቃሴን የማይፈልጉትን ስራ ሂደቶች ነው የሚያካትተው። ከእነሱ መካከል የመጀመሪያውን ብንወስድ የፖለቲካ ፓርቲዎችን ያስተውጧቸውን ሰነዶች መገምገም፣ ሰነዶቹን ገምግሞ የትኛው በሚመለከተው በተጠየቀው መሰረት አሟልቷል፣ የትኛው ደግሞ አላሟላ ነው የሚለውን ማሳወቅ ነው አንደኛው። እሱ ነው እሱ እንግዲህ ምንም እንቅስቃሴም ሆነ ከቦታ ቦታ እቃ መንቀሳቀስ ደግሞ ቤት እንቅስቃሴ ስለማይፈልግ መሰራት የሚችለው። ከዚያ ውጭ የኢንፎርሜሽን ቴክኖሎጂ ጋር የተገናኙ ኢንፍራስትራክቸሮች መሰረተ ልማቶች አሉ። እንዲሁም ምርጫ ቢኖርም ባይኖርም የሚሰራቸው የተለያዩ ዳታ ቤዞች ከምርጫ ጋር በተገናኘ ብናጠቀለ የምናሰራቸው እና በሌት ላይ የነበሩ ዳርነሱ ይቀጥላሉ። የተለያዩ ስትራቴጂ ዶክመንቶች የሚሰራቸው አሉ፣ እነሱን እንቀጥላለን። መረጃ ለማህበረሰቡ ማቅረብ የተላላቸው ስራዎች ለሚለው እንቀጥላለን። ያው አብዛኛው የኛ ስራ ጋር የተገናኘው ምክክር፣ ከፖለቲካ ፓርቲዎች ጋር መነጋገር፣ ሌሎች ስልጠናዎችን መስጠት፣ በተለይ ደግሞ ምልመላ ማከናወን የመሳሰሉት ነገሮች ያሱ ያስቸግሩ እነሱ ናቸው። መረጃ መሰብሰብ ደረጃ ላይ ያሉት ነገሮች ግን መረጃ እየሰበሰብን እንቅስቃሴ እስከማይጠይቅ ድረስ እንቆያለን ማለት ነው። ያ በዋናነት የሚጎዳው የዋናው የምርጫ ሎጂስቲክስ ኦፕሬሽን ስራ ነው። ካርጎ ላይ ያሉ እቃዎች እሱ መንቀሳቀስ ሆነ መንካት አንችልም። እቃ ፓክ ማስደረግም ሆነ ለፓክ ለሚያደርጉ ሎጂስቲክስ ጋር የሚሰሩ ሰራተኞች ስልጠናም ሆነ ከዛ ከፍትም ደግሞ እሱ እንቅስቃሴ የሚያደርጉትን ነገር ማድረግ አንችልም እንጂ በቢሮ ደረጃ ብቻ የሚሰሩት እና በጽሁፍ ደረጃ ብቻ የሚሰሩት ስራዎች እየሰራ መቀጠል እንችላለን ብለን ያስጠብ።
እነዚህ እናንተ የማደርሱባቸው ግን ያስመጣችኋቸው እቃዎች ደህንነት ምን ያህል አስተማማኝ ነው ብላችሁ ታስባላችሁ?
ከዚህ በፊትም ቢሆን ፓክ ከመዲ ማለት የእቃዎቹን ፓክ አድርጎ አስተባጥሮ በተለያዩ ምርጫ ጣቢያዎች የማድረስ ትራንድ ከመጀመራችን በፊት ያው ከፍተኛ ሴኩሪቲ ባለው ቦታ ነው የተቀመጠው። ምርጫችን የነበረው ለዛ ነው። ካርጎ ሴኩሪቲ ሀገሪቱ ውስጥ ከፍተኛ የሆነ ጥበቃ ያለበት ቦታ ነው። ስለዚህ የጥበቃ በኩል የጥበቃም ሆነ የቦታው የተቀመጠበት ቦታ ደህንነት በጥበቃ ብቻ ሳይሆን በቦታው ጥሩነት፣ እቃዎች ያለመበላሸታቸው ለመሳሰሉት ነገር ብዙ ችግር የለብንም እና ስታንዳርዱ የጠበቀ ዌርሃውስ ውስጥ ነው ያለው። ስለዚህ እሱን መጀመሪያ መርጠን ያስቀመጥ ነው። በእርግጥ በኮቪድ እንደዚህ አፌክትድ ይሆናል ብለን አናስተብንም ነበር፣ ግን እዚያ ቦታ መጀመሪያ መርጠን ስናስቀምጥ የምርጫ እቃዎች ሴንሲቲቭ ስለሆኑ ጥንቃቄ እንደሚፈልጉ በማስተብ ነው ሳይሆን። ስለዚህ በአቀማመጣቸው በኩል የደህንነትም ስጋት አያጋጥመንም፣ እንዲህ የሚስክሰች ነገሮችን በሙሉ አያጋጥመንም ብለን ነው የምናስበው።
በእነዚህ እቃዎች ላይ የጊዜው መራዘም
ምንም ተጽዕኖ አያሳድርም?
ህትመቶች ናቸው። ስለዚህ ምንም ተጽዕኖ አይኖራቸውም። ያው ጌቶቹ በማንኛውም ጊዜ መጠቀም ይቻላል። ከህትመቶቹ ውጭ ያሉ ደግሞ እቃዎች ለመቋቋስ የሚረዱ የፕላስቲክ ቦክሶች፣ ሳጥኖች፣ ሌሎች ማሸጊያዎች፣ የጽህፈት መሳሪያዎች እና ለምርጫ አስፈጻሚዎች የሚያስፈልጉ አንድ ምርጫ ለማካሄድ የሚያስፈልጉ አንድ ምርጫ ጣቢያ የሚያስፈልገው ፓክ አንድ ላይ ሊሆን የሚችል ነው። ስለዚህ እነዚህ ሁለት የሚበላሹ እቃዎች አድርገው ቢቆዩ ምን ችግር የለባቸው። ያው ወረቀቶችና የቁሳቁሶች ስለሆኑ ያን ያህል አስቸጋሪ አያደርገውም።
ቦርዱ ከፖለቲካ ፓርቲዎች ጋር ባደረገው ምክክር አብዛኞቹ የችግሩን ግዝፈት ተመልክተው አማራጭ አፈጻጸም እንዲያዘጋጅ ምክር ሀሳብ አቅርበዋል ቦርዱ። ሌሎች ደግሞ ይህንን የተቃወሙ አሉ ማለት ነው። እና እነዚህ የፖለቲካ ድርጅቶች ምን አማራጭ አቀረቡ?
የእውነቱን ለመናገር የተቃወሙ የሉም፣ አልነበሩም። ውይይቱ የነበረው ላይ በሁለት ዙር የሚያደርግ ነው። ከ45 ፖለቲካ ፓርቲዎች ላይ ቀደም እንዳልነው በአብዛኛው አማራጭ ያስፈልጋል እና ይሄ የሚያዋገር የመጣ ነገር ስለሆነ ምናልባት የተፈለገው መጠን ስራውን ማስኬድ የማይቻል ከሆነ ሌሎች አማራጮችን ቦርዱ ከሚመለከታቸው የመንግስት አካላት ጋር ተነጋግሮ ዲቫይስ ማድረግ አለበት ነው ያሉት። ሌላ ከዚህ የተለየ ሀሳብ የነበረው ምናልባት ያን ውይይቱን በጠራን ወቅት ገና የመጀመሪያው ክልከላ በተደረገ በስልጠና ስለነበረ የመጀመሪያውን 14 ቀን አይተነው ወዴት አቅጣጫ ሊሄድ ይችላል የሚለውን ነገር መገመት ይሻላል። አሁን ገና እኛ ጋር ገና መግባቱ ስለሆነ ወዴት አቅጣጫዎች ሊሄድ ይችላሉ የመሳፋት እድል ያው ከዛ በኋላ ለከሱም በኋላ ከተደረገ 14 ቀን ተጨማሪ እንዲያውም ሌላ ተጨማሪ 14 ቀን በፌዴራል መንግስቱን በኩል መጥቷል። ከዛም ደግሞ ክልሎችን በየራሳቸው ከተማዎቻቸውን የመዝጋት ትራንስፖርታቸውን መዝጋት የአስቸኳይ ጊዜ አዋጅ ማወጅ ድረስ እንደት ሄደዋል እና በዛን ጊዜ የተነሳው አይቆይተን የሚለው ሀሳብ ያው በዚህ አሁን ጊዜ ያለፈበት ነው ማለት ነው።
ከመግለጫው መረዳት እንደሚቻለው ያው ስድስተኛው ሀገር አቀፍ ምርጫ በተያዘለት የጊዜ ገደብ ማካሄድ እንደማይቻል ቦርድ ወስኗል እና ከህዝብ ተወካዮች ምክር ቤት የሚፈለገው ወይም የሚጠበቀው ውሳኔ ምንድን ነው?
እሱም እንግዲህ እኛ አይደለንም የምናውቀው ከህዝብ ተወካዮች ምክር ቤት ነው። ውሳኔዎች ካሉ ብለን ለተወካዮች ምክር ቤት ይህን መግለጫዎች ስንሰጥ የቦርዱን ውሳኔ እንዲሁም ደግሞ ያስደረገውን ጥናት የዳሰሳ ጥናት አያይዘን ለተወካዮች ምክር ቤት ልከናል። ስለዚህ ተወካዮች ምክር ቤት የሚወስደውን እርምጃ እንግዲህ እኛ እንደ ኢትዮጵያ ብሔራዊ ምርጫ ቦርድ መገመት አንችልም።
ቦርዱ በሚያጠራጥር ሁኔታ ይህ ምርጫ በጊዜው እንደማይካሄድ ወስኗል። ስለዚህ አሁን የመጨረሻው ውሳኔ ከዛ ነው የሚጠበቀው ማለት ነው።
የኢትዮጵያ ብሔራዊ ምርጫ ቦርድ ተዳኝነቱ ለተወካዮች ምክር ቤት ነው። እንግዲህ ከዚህ በኋላ ምክር ቤቱ በዚህ ውሳኔ ላይ ተመስርቶ የሚወስዳቸው ውሳኔዎች ካሉ ከምክር ቤቱ ነው የምንጠብቀው ማለት ነው።
ህብረት ለአቶ አደም አሌሌ እንደገለጹት ቦርዱ ምርጫው ለሌላ ጊዜ እንዲተላለፍ መወሰኑ መልካም ቢሆንም ያለው መንግስት ግን በሽግግር መንግስት መተካት እንዳለበት የፓርቲያቸው ፍላጎት መሆኑን አሳውቀዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የተከበራችሁ አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። መለስካቸውን አመሰግናለሁ። የትንታኔው መጽሔት ይቀጥላል። ለኮሮና ቫይረስ የተጋለጡ ሰዎች የተነካኳቸውን ሰዎች ለማወቅ የሚያስችል መተግበሪያ ወይም አፕ ለጤና ሚኒስቴር መስጠቱን የመረጃ መረብ ደህንነት ኤጀንሲ ወይም ኢንሳ አስታውቋል። መተግበሪያው ሰዎቹ ከማን ጋር እንደተነካኩ ወይም እንደተገናኙ ከማሳወቅ በተጨማሪ የቫይረሱን መዛመት ለመከላከል የሚያግዙ ሌሎች አገልግሎቶችንም እንደሚሰጥ የኤጀንሲው ዋና ዳይሬክተር ዶክተር ሹመቴ ግዛው ለአሜሪካ ድምፅ ተናግረዋል። ዳይሬክተሩን ያነጋግራቸው እስክንድር ፍሬው ተከታዩን ዘግቧል።
የኤጀንሲው ዋና ዳይሬክተር ዶክተር ሹመቴ ግዛው ለአሜሪካ ድምፅ እንዳብራሩት የዚህ መነሻ የሌሎች ሀገራት ተሞክሮ ነው።
ኮሮና ቫይረስ ስርጭቱ ከጀመረ በኋላ በተለይ ወደ እኛ ሀገር በማየት ምን ማድረግ እንችላለን ነው።
ሌሎች ሰዎች ሲሉ ለምሳሌ
ሌሎች ሀገሮች ቴክኖሎጂዎችን ይጠቀማሉ፣ አፕሊኬሽኖችን ይጠቀማሉ፣
ለምሳሌ
ቻይና እና ሌሎች በተለይ ኤዥያ ሀገሮች በዚህ ብዙ ምርት አሳይተዋል እና የእነሱን ተሞክሮ ስንመለከት ከእኛ ሀገር ነባራዊ ሁኔታ አንጻር ቢያንስ ቴክኖሎጂውን ሊጠቀም የሚችልና ቴክኖሎጂውን ማወቅና መረዳት መጠቀም የሚችለው ኃይል ይሄንን እንዴት አድርጎ ሊጠቀም ይችላል? እኛስ ምን ማበረከት እንችላለን? በሚል መረጃስ እንዴት መሰብሰብ እንችላለን? እንዴት ይታወቃል? ሰዎች እንዴት እናውቃቸዋለን? እንዴት ይለያሉ? የሚለውን ነገር ከሌሎች ሀገሮች ተሞክሮ ወስደን ነው ወደዚህ ስራ የገባ ነው ማለት ነው። እኛ ሀገር ከታወቀ ጀምሮ ሰው ተገኘ ከተባለ ጊዜ ጀምሮ ማለት ነው። ያንን በአፕሊኬሽን ስንሰራ ነበር ማለት ነው። ዌብ ቤዝድ አፕሊኬሽን ነው። መረጃዎችን ይሰጣል። እንደገና ደግሞ ሌሎች ክትትሎችን ያደርጋል። ለምሳሌ አንድ ሰው ከተጠረጠረ እና ስልኩ ካለ ምናልባት ስማርትፎን የሚጠቀም ከሆነ አፕሊኬሽን አለ እዛ ላይ የምናስቀምጠው ያንን
መተግበሪያ አለ እዛ ላይ የሚቀመጥ
ሰውየው ፈቃደኛ ሆኖ መተግበሪያውን እንዲኖረው ካደረገ እንደገናም ደግሞ ስልኩንም በመጠቀም የት እንደነበረ ሰውየው የት እንደሄደ ከማን ጋር እንደተገናኘ ትሬስ የማድረግና መከታተያ በተለይ ደግሞ ሰውየው ለምሳሌ ከተጠረጠረና በሽታው ቢገኝበት ከነማን ጋር ተገናኝቷል፣ እነማን ጋር አብሮ ነበረ፣ መቼ የሚለው ነገር በትክክል ሊነግረን ስለሚችል እንደዚህ አይነትና ሌሎች ተያያዥነት ያላቸውን አገልግሎቶች ሊሰጥ የሚችል ነው። ቮለንቲር ሆኖ መመዝገብ የሚፈልግ
ድጋፍ ማድረግ የሚችል በበጎ ፈቃድ መሰማራት የሚፈልግ ሰው ካለ
የሚፈልጉ ካሉ በሀገር ውስጥም ከውጭም ማድረግ የሚፈልጉትን ነገር ሁሉ እዛ ፕላትፎርሙ ላይ ገብተው ተመዝግበው ራሳቸውን አሳውቀው መዘጋጀትና መለገስ ድጋፍ ማድረግ አጠቃላይ ያለውን ነባራዊ ሁኔታ መከታተል የሚችሉበትን ፕላትፎርም ነው ሰርተን ለጤና ጥበቃ ሚኒስቴር ያስረከብ ነው ማለት ነው።
ለጤና ሚኒስቴር የተሰጠው መተግበሪያ ኮሮናን ለመዋጋት የሚደረገውን ጥረት የሚያግዙ ሌሎች መረጃዎችን ጭምር ያካተተ መሆኑንም ዶክተር ሹመቴ አስረድተዋል።
አንዳንድ ችግሮች ቢኖሩ ለምሳሌ ማስ ጋዘሪንግ አላስፈላጊ እንቅስቃሴዎች ቢኖር አንድ
ሰዎች ስብስብ
ቢኖር አንድ ሰው እዚህ ቦታ እንዲህ አይነት ነገሮች አሉ ብሎ ለፖሊስ ሁሉ መጠቆም ይችላል። አለው ፕላትፎርም እዛ ላይ ለፖሊስ ማሳወቅ ይችላል፣ ለጤና ሚኒስቴር ወይም ለጤናው ሴክተር ማሳወቅ ይችላል። ራሱም ደግሞ ሰልፍ ዲክሌሪንግ ራሱን ማሳወቂያም ደግሞ ፕላትፎርም አለ። ለምሳሌ አንድ ሰው የሆነ ቦታ ተቀምጦ በስልክ መድረስ ባይችል ወይም ደግሞ አንዳንድ ነገሮችን ዘምዝሮ መናገር ባይችል ኮኔክሽን ካለው እኔ እንዲህ አይነት ችግር አለብኝ እንደዚህ አይነት እርዳታ እፈልጋለሁኝ ብሎ ስለ ራሱ ጽፎ ያለሁበት ቦታ እዚህ ቦታ ነው ብሎ ትሬስ ሊደረግ በሚችል መልኩ ማሳወቅ ይችላል።
ይህም ከኮሮና ቫይረስ ጋር በተገናኘ
ሌሎች ምንድን ነው ፕላትፎርሙ የሚያገለግለው መረጃዎችን ለማግኘት ለምሳሌ ሆስፒታሎች የት ነው ያሉ፣ በእኔ ቅርብ አካባቢ ሆስፒታሎች አሉ ወይ ብሎ ሆስፒታሎችን ማወቅ ይችላል። ፋርማሲዎችን ማወቅ ይችላል። ኳራንታይን ሴንተሮች የት ነው ያሉት ብሎ
ለይቶ ማቆያዎች
እና እነሱን ሁሉ ማወቅ የሚችልበት ነው። በማፕ ነው እሱ ሰው ያለበትን ቦታ ያውቃል። እዛ ጋር ሆኖ የት ቦታ በቅርበት ሆስፒታል አለ፣ የት ቦታ በቅርበት ለይቶ ማቆያ ቦታዎች አሉ፣ የት ቦታ በቅርበት ፋርማሲዎች አሉ የሚለውን ነገር እና ሌላም ደግሞ ሰዎች እንዲያውቋቸው የጤናው ዘርፍ ሰዎች እንዲያውቋቸው የሚፈልጋቸው ሌሎች አገልግሎቶችን ከትራንስፖርት ጋር ነገር ሊሆን ይችላል፣ ከውሃ ጋር ሊሆን ይችላል፣ ከሌሎች ደግሞ ጽዳት ላይ ትኩረት ለሚያደርግ የበሽታውን መከላከሉ ከጽዳት እቃዎች ጋር ተያዙ ሊሆን ይችላል። ሌሎች ኪ የሆኑ ኢንፎርሜሽኖች እንዲካተቱ ለምሳሌ የጤናው ዘርፍ ከፈለገ እዛ ውስጥ የሚካተቱበት ተጨማሪ ቦታዎች አሉት ማለት ነው ፕላትፎርሙ። እነዚህን ሁሉ እያካተትን ምናልባት ውሎ አድሮ ንክኪ እንዳይኖር ሰዎች የማይገናኙበት ሁኔታ እንኳን ቢኖር ሰዎች በዚህ መልክ ኮሚኒኬት እያደረጉ የት ምን አለ ምን እየተካሄደ ነው የሚለውን ነገር እንዲያውቁ ሊያደርግ የሚያስችል ፕላትፎርም ነው ተሰርቶ ርክክብ የተደረገ።
ስለዚህ አፕሊኬሽኑን ወይም መተግበሪያውን መጫን ይጠበቅበታል አንድ ሰው እነዚህን አገልግሎቶች ቅድም የጠቀሷቸውን ለማግኘት። ዶክተር ሽመቴ
ዌብ ቤዝ ነው ወይም በድረገጽ ስለሆነ ማንም ሰው ከሞባይሉም ሆነ ከኮምፒውተሩ ላይ ሆኖ ሊያየውና ሊያገኘው ይችላል። አፕሊኬሽኑን መጫን አይጠበቅበትም። ድረገጹ www.etwisdom.gov.et/covid-19 አድርጎ በዌብሳይት ሊያገኘው ይችላል ማለት ነው። ማንም ሰው ሊጠቀምበት ይችላል ማለት ነው። ኦልሬዲ ክፍት ሆኗል፣ ተለቋል ማለት ነው። አገልግሎት መስጠት ጀምሯል ማለት ነው።
በኢትዮጵያ ሰሞኑን በቫይረሱ እንደተያዙ ከተገለጹት ሰዎች ጋር ንክኪ ያላቸውን ግለሰቦች የማፈላለጉ ሂደት በተለያዩ የአገሪቱ አካባቢዎች እየተካሄደ እንደሆነ ይታወቃል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር። የድሬዳዋ አስተዳደር ኮሮና ቫይረስ የተገኘበትን ነዋሪና ባለቤቱን ለይቶ ወደ ሕክምና ጣቢያ አስገብቶ ክትትል እያደረገ መሆኑን አስታውቋል። ግለሰቡ በሚኖርበትና ሌሎችም ሰዎች ይበዙባቸዋል በሚባሉ መንገዶችም ላይ ነገ የጸረ ተሐዋስያን መድኃኒት ርጭት እንደሚካሄድ ተገልጿል። የደቡብ ወሎ ዞን ኮሮና ቫይረስ ወደ አካባቢው እንዳይገባ ለመከላከል ከገባም የተጠናከረ ሕክምናና የመቆጣጠሪያ ስራ ለማከናወን ያስችለኛል ያላቸውን ውሳኔዎች ዛሬ አሳልፏል። ሰውን ሊያሰባስቡ የሚችሉ ማህበራዊና ምጣኔ ሀብታዊ እንቅስቃሴዎች ከፊታችን እሁድ ጀምሮ ላልተወሰነ ጊዜ ክልክል መሆናቸውን አስታውቋል። በድንበር አካባቢ የሚኖሩ ዜጎችን ከኮሮና ቫይረስ ለመከላከል መንግሥት ከጎረቤት ሀገሮች ጋር የሚያገናኙ ኬላዎችን ማጠናከር እንደሚገባው የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት አሳስቧል። ታላቁ የኢትዮጵያ ሕዳሴ ግድብ ጉዳይ የሉዓላዊነት እና ብሔራዊ ጥቅምን የማስከበር ጥያቄ በመሆኑ ፓርቲዎች ሁሉ በአንድነት እንደሚቆሙም አስታውቋል። መለስካቸውም ዝርዝሩን ይዟል።
ምክር ቤቱ ትናንት በሰጠው መግለጫ እንዳስታወቀው በአሁኑ ወቅት በኢትዮጵያ ውስጥ ከመቼውም በተለየ ሁኔታ ከየትኛውም ከፋፋይ ፖለቲካዊ አጀንዳ በላይ አገራዊና የጋራ የሆኑ ጉዳዮች ጎልተው የወጡበት ጊዜ ነው ብሏል። ኢትዮጵያንም ሆነ ዓለምን ሁሉ ያስጨነቀው ኮቪድ-19 በፓርቲዎች መካከል ለሚፈጠሩ የአመለካከት ልዩነቶች ጊዜ ሰጥቶ ለመከራከርና ለመደራደር የሚመች እንዳልሆነም የምክር ቤቱ መግለጫ ፍንጭ ይሰጣል። ከዚህና ከመሳሰሉት ጉዳዮች ይልቅ በኢትዮጵያ ውስጥ የሚገኙ የፖለቲካ ፓርቲዎች ሁሉ የኮሮና ቫይረስን ወረርሽኝ ለመግታት በሚደረገው ትግል ውስጥ ኃላፊነት በተሞላው መንገድ ለሕዝብ
በመጪው ጥቂት ጊዜ በሚሊዮኖች የሚቆጠሩ ኢትዮጵያውያን ለኮሮና ቫይረስ ሲጋለጡ
በተለይም መንግስት ያተኮረባቸው ኢትዮጵያውያን መካከል አንዱ ከአጎራባች ሀገሮች ጋር የሚያገናኙ ኬላዎች ላይ መሆኑንም መግለጫው አመልክቷል። የምክር ቤቱ ሰብሳቢ አቶ ሙሳ አደም መግለጫውን በንባብ አሰምተው ነበረ።
መንግስት በድንበር አካባቢ የሚኖሩትን ማህበረሰቦች በተለይ ደግሞ የአርብቶ አደር ማህበረሰብ ደህንነትን ለመጠበቅ በአጎራባች ሀገሮች ማለትም ጅቡቲ፣ ሶማሊያ፣ ኬንያ፣ ሱዳን እና ኤርትራ ድንበሮች አካባቢ ኬላዎችን ማጠናከር፣ የማቆያ ማዕከላትን ማብዛት፣ የግንዛቤ ማስጨበጫ ስራዎችን መስራት፣ ተገቢውን የመረጃ መረብ ዝርጋታዎችን ማዳረስ እና ክትትልና ቁጥጥር ማድረግ ይጠበቅበታል። ከዚህም በተጨማሪ ገዢው ፓርቲ በየወረዳውና በየዞኑ እንዲሁም በየቀበሌው የሚያደርጋቸውን የመካከል አስቸኳይ እንዲያቆምና ለሌሎች ፓርቲዎችም አርአያ እንዲሆን እናሳስባለን።
ምክር ቤቱ ይፋ ባደረገው በዚህ መግለጫ ያተኮረበት ሌላ ዋና ጉዳይ የታላቁ ሕዳሴ ግድብን የተመለከተ ነው። መግለጫው በግድቡ ግንባታና አጠቃቀም ላይ ከአንዳንድ የውጭ ኃይሎች የሚሰነዘረው ጣልቃ ገብነት በእጅጉ የሚያሳዝን ነው ብሏል። ስለሆነም በኢትዮጵያ ያሉ የፖለቲካ ፓርቲዎች የሀገሪቱን ወቅታዊና መጻኢ ዕድል ለመወሰን በውስጣዊ ጉዳዮች ላይ ልዩነቶች ሊኖሩ ቢችሉም ሀገራዊ ሉዓላዊነትንና ጥቅምን ለማስከበር ግን በአንድ ላይ እንደሚቆሙ መግለጫው አረጋግጠዋል። አቶ ሙሳ አደም
በሕዝባችንና በሀገራችን ላይ የሚቃጣን ማንኛውንም ጥቃት በጋራ በመሆን የመጋፈጥና የመጠበቅ ከፍተኛ ኃላፊነት እንዳለብን እናምናለን። ሀገራችን በአሁኑ ወቅት የምትገኝበትን የፖለቲካ ሂደትና የሚፈታተኗትን በርካታ ውስብስብ ችግሮች አሳንሰን የማናይ ከመሆኑም በላይ በትብብርና በአንድነት መንፈስ የሀገራችንን ሉዓላዊና ብሔራዊ ጥቅሞች የሚፈታተን አደጋ ለመጋፈጥ በጋራ እንደምንቆም ሁሉም ልብ ሊለው እንደሚገባ አበክረን ማሳሰብ እንፈልጋለን።
በታላቁ የኢትዮጵያ ሕዳሴ ግድብ ዙሪያም መንግስትም ሆነ ሌሎች አካላት ሊጫወቱ ይገባቸዋል ያላቸውንም ሚናዎች መግለጫው አመላክቷል።
መንግስት ከሕዳሴው ግድብ ጋር በተያያዘ እስካሁን የመጣባቸው መንገዶች ጥሩ እንደሆኑ እንገነዘባለን። ሆኖም ቀጣይ የሚሰሩ ስራዎች አሁን እየተከተልነው ካለው መንገድ በተሻለ በጥናት ላይ የተመሰረተ የሀገራችንን ነባር ዲፕሎማቶች፣ ምሁራኖችና ፖለቲከኞችን ባሳተፈ መልኩ መሆን እንዳለበት ለማሳሰብ እንወዳለን። ከዚህ አንጻር ምንም እንኳን መንግስት የላቀ ኃላፊነት እንዳለበት ብንረዳም የሀገራችን የፖለቲካ ፓርቲዎችም ተመሳሳይ ወሳኝ ሚና ልንጫወት እንደምንችል እናምናለን። የሕዳሴው ግድባችንን በሚመለከት የሚንጸባረቁ ጎጂ አዝማሚያዎች ሁሉም ኢትዮጵያዊ ከመቼውም ጊዜ በተለየ በአንድነት በመቆም እነዚህን እጅግ ጣዊ ሁኔታዎቻችን ሳንዘናጋ ነቅተንና ቅድሚያ ሰጥተን የሀገራችንን ጥቅም በሚያስጠብቅ መልኩ የጋራ ኃላፊነታችንን እንዲሁም ግዴታችንን ልንወጣ ይገባል።
በመጨረሻም የጋራ ምክር ቤቱ አመራር አባላት ከጋዜጠኞች ለተነሱ ጥያቄዎች ምላሽ ሰጥተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው። ወደ ተከታዩ ዘገባ እንሸጋገር። በምዕራብ ኦሮሚያ ወለጋ ዞኖች ተቋርጦ የነበረው የቴሌኮም አገልግሎት እንዲጀመር የተደረገው በአካባቢው ሰላምና መረጋጋት በመስፈኑ ነው ብሏል መንግስት። የኦሮሚያ ክልል ርዕሰ መስተዳድር ትናንት ስርጭታችን በዚህ ዘገባ ቦታ በስህተት ሌላ ዘገባ ገብቶ በመቀረጹ ሳይተላለፍ ቀርቷል። ይቅርታ እንጠይቃለን። ወደ ዘገባው እንለፍ።
ኤለም ወለጋ ምዕራብና ምስራቅ ወለጋ እንዲሁም ሆሮ ጉድሩ ወለጋን ባለፉት ቀናት መጎብኘታቸውና በአካባቢው የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ ተናግረዋል። በአካባቢው እየተገነቡ ያሉ ፕሮጀክቶችን ተዘዋውረው ማየታቸውን፣ አዳዲስ ፕሮጀክቶች ስራ መጀመራቸውን፣ ግንባታቸው የተቋረጡ ፕሮጀክቶች ወደ ስራ መመለሳቸውን የክልሉ ፕሬዝዳንት ገልጸዋል። ተቋርጦ የቆየው ቴሌኮም ወደ አገልግሎት እንደሚመለስም ነው የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ የገለጹት።
በፊት ችግሩን ለመፍታት ተብሎ የተወሰደ ውሳኔ ነበረ። የቴሌኮም አገልግሎት እንዲቋረጥ ተደርጎ ነበረ። እንዲቋረጥ የተደረገው የቴሌኮም አገልግሎት እንዲሰጥ የወሰንኩ መሆኔን ልገልጽ እፈልጋለሁ። ከዛሬ ጀምሮ አገልግሎቱን ይሰጣል። እንግዲህ የቴሌኮም ሰርቪሱ በፈለገው ደረጃ እንዳይሄድ እዛ አካባቢ ያሉ የቴሌኮም አመራሮች ተገለዋል። በዚህ ታጣቂ ቡድን ሰራተኞች ተገለዋል። መሰረተ ልማቱም ከፍተኛ ጉዳት እንዲደርስበት ተደርጓል። ይህን የማስተካከል የመሙላት ኢትዮ ቴሌኮም በሰፊው ሲሰራ የሚቆየው አሁንም አጠናክሮ መቀጠል አለበት። አሁን አካባቢው ላይ ሰላም ስላለ ይሄ ቡድንም በከፍተኛ ደረጃ መስመር እንዲይዝ ስለተደረገ እየተደረገም ስላለ የቴሌኮም ሰርቪሱ ክፍት እንዲሆን ተደርጓል ማለት ነው።
ፖለቲከኞችም ሆኑ አክቲቪስቶች የህብረተሰቡን ሰላምና መረጋጋት የሚያናጋ እንቅስቃሴ ከማድረግ እንዲቆጠቡና ሁሉም የፖለቲካ ኃይሎች ሰላማዊ መንገድ ብቻ ሊከተሉ እንደሚገባ ፕሬዝዳንቱ አሳስበዋል። መንግስት የህግ የበላይነትንና የህዝብ ደህንነትን የማስጠበቅ ስራ አጠናክሮ እንደሚቀጥልም አቶ ሽመልስ ገልጸዋል።
ከዛ ከህግ የበላይነት በመለስ ሁሉም ፓርቲ ያለውን ሀሳብ ለህዝብ አቅርቦ በሀሳብ ታግሎ በሀሳብ አሸንፎ ህዝብ እንዲወስን ህዝብ በድምፁ እንዲወስን ህዝብ የፈለገውን አውርዶ የፈለገውን እንዲያስቀምጥ እድል መስጠት መቻል አለበት። ሁሉም ፓርቲ በዲሞክራሲያዊ መንገድ ሀሳቡን አቅርቦ ለመታገል፣ ለመወያየት እና ችግሮችን ለመፍታት መዘጋጀትና መስራት መቻል አለበት። እዛ ላይ ትኩረት ማድረግ መቻል አለበት። ከዚህ ከጥፋትና ኋላ ቀር ከሆነ ጊዜ ያለፈበት ተሞክሮ የወደቀ ተሞክሮ የፈረሰ ተሞክሮ አንድ ደረጃ መድረስ ያቃተው ይሄን ሀገር ማሻገር ይሄን ሀገር አንድ ደረጃ ማድረስ ያቃተው የጉልበትና የጥፋት መንገድ የስጥ ትግል መንገድ ዝግ መሆኑን ከዚህም እኩይ ተግባር ሁሉም ራሳቸው እንዲቆጥቡና ከዚህ ውስጥ እንዲወጡ ጥሬን ማቅረብ ፈልጋለሁ። ሁለት ቦታ የረገጣችሁ ከሁለቱም ሳትሆኑ እንዳትቀሩ እግራችሁን እንድትሰበስቡ ጥሬን ማስተላለፍ ፈልጋለሁ። ሁለት ቦታ ረግጣችሁ የምትሄዱ በሁለቱም ቦታ ሰላምንም ጉልበትንም እያጣቀሳችሁ የምትሄዱ ኃይሎች ከሁለቱም ሳትሆኑ እንዳትቀሩ እና ራሳችሁን ከዚህ ተግባር እንድትቆጥቡ እንድትሰበሰቡ ማሳሰብ እፈልጋለሁ።
በምዕራብ ኦሮሚያ ባሉ አራት የወለጋ ዞኖች ብዙ ጥፋት መፈጸሙን ርዕሰ መስተዳደሩ አስታውቀው ሰላም የወረደው መንግስት በወሰደው የህግ ማስከበር እርምጃ መሆኑን ተናግረዋል። ሁማን ራይትስ ዎችን ጨምሮ በርካታ የሰብአዊ መብቶች ተሟጋቾች በተደጋጋሚ መግለጫ ሲያወጡና በአካባቢው የቴሌኮም አገልግሎት መቋረጥን ሲተቹ መቆየታቸው ይታወሳል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
አመሰግናለሁ ሙክታር። በተለያዩ ስፍራዎች ካሉ የአሜሪካ ድምፅ ዘጋቢዎችና ምንጮቻችን የተጠናቀሩ የዓለምና የዩናይትድ ስቴትስ የኮቪድ-19 የዛሬን ሁኔታ የሚያሳዩ ዘገባዎችን አዳነች ፍስሐዬ አቀናጅታዋለች። ሜሪላንድ ከሚገኘው ቤቷ እንደሚከተለው ታቀርበዋለች።
በዩናይትድ ስቴትስ የመራራቁን ተግባር በሚገባ ቢተገበርም እንኳን በቀጣዮቹ ሁለት ሳምንታት ውስጥ ከ100,000 እስከ 240,000 ሰዎች ሊሞቱ እንደሚችሉ ተገምቷል። የዋይት ሀውስ ቤተ መንግስት የኮሮና ቫይረስ ግብረ ኃይል በገለጸው መሰረት ሰዎች በብዛት የሚሞቱት በቀጣዮቹ ሁለትና ሶስት ሳምንታት ይሆናል። የሀገሪቱ ፕሬዚደንት ዶናልድ ትራምፕ የመራራቁን መመሪያ ለ30 ቀናት እንደሚራዘም ትላንት በኦፊሴል ባስታወቁበት ወቅት ሀገራችን ከዚህ ቀደም ገጥሞን በማያውቅ ትልቅ ብሔራዊ ፈተና ላይ ነው የምትገኘው ብለዋል። የአሜሪካ ህዝብ መራራውን መድኃኒት እንዲቀበል በአብዛኛው የገለጹት ከፕሬዝዳንቱና ከምክትል ፕሬዝዳንት ማይክ ፔንስ ጋር በመድረኩ የቀረቡት በግብረ ኃይሉ ውስጥ ያሉት ሁለት እውቅ ሐኪሞች ናቸው። ዶክተር አንቶኒ ፋውቺ የአለርጂና የተላላፊ በሽታዎች ጉዳይ ብሔራዊ ተቋም ስራ አስኪያጅ ናቸው። ዶክተር ደቦራ ብሪክስ በዋይት ሀውስ የኮሮና ቫይረስ ግብረ ኃይል አስተባባሪ ናቸው። ቪየትናም ከዛሬ አንስቶ ለሁለት ሳምንታት ያህል እንቅስቃሴ እንዲታገድ አዛለች። እጅግ አስፈላጊ ካልሆነ በስተቀር መንቀሳቀስ አይቻልም ተብሏል። ኒውዚላንድ ባለፈው ሳምንት ምግብ ቤቶች፣ መጠጥ ቤቶች፣ መስሪያ ቤቶችና ትምህርት ቤቶች እንዲዘጉ አድርጋለች። የኒውዚላንድ ጠቅላይ ሚኒስትር ጃሲንዳ አርደን ይህ እርምጃ ምን ያህል እንደረዳ ለመናገር ገና ነው ካሉ በኋላ ቫይረሱ እንዳይስፋፋ ተጨማሪ ምርመራ ማድረግ ያስፈልጋል ብለዋል። ደቡብ ኮሪያ ውስጥ ዛሬ 101 አዲስ የኮሮና ቫይረስ በሽተኞች እንደተገኙ ታውቋል። በሀገሪቱ ሲካሄድ የቆየው ሰፊ የምርመራ ስራ የኮቪድ-19ን የመዛመት ሂደት እንዲቀንስ ማድረጉ ተዘግቧል። ደቡብ ኮሪያ የሚገባ ማንኛውም ሰው የ14 ቀናት ኳራንቲን ይደረግበታል። ቻይናም ተመሳሳይ እርምጃ ወስዳለች። በኮሮና ቫይረስ መዛመት ብዛት ቀዳሚ ቦታ ይዛ የነበረችው ቻይና የቫይረሱን መዛመት በመቆጣጠር ተግባር ስኬት ማግኘቷ የሚታወቅ ነው። እገዳውን ቀስ በቀስ በማንሳት ያሳየችው ውጤት ለተቀረው ዓለም የተስፋ ምልክት ሆኗል ተብሏል። ነገር ግን ከውጭ ወደ ሀገሪቱ የሚገቡ ሰዎች የቫይረሱ ተሸካሚ እንዳይሆኑ ስትል ለ14 ቀናት ለይቶ የማቆየቱን ተግባር ታካሂዳለች። ዩናይትድ ስቴትስ፣ ኢጣሊያና ስፓኝ ኮሮና ቫይረስ ክፉኛ የጠናባቸው ሀገሮች ሆነዋል። በበሽተኞችና በሚሞቱ ሰዎች ብዛት ቀዳሚ ቦታ መያዛቸው ተገልጿል። ስፓኝ ዛሬ ባስታወቀችው መሰረት ኮሮና ቫይረስ የያዛቸው ሰዎች ብዛት ከ100,000 በላይ ሆኗል። ስፓኝ ውስጥ በኮሮና ቫይረስ የሞቱት ሰዎች ብዛት 9,000 ደርሷል ተብሏል። ጀርመን ውስጥ 5,500 አዲስ የቫይረስ በሽተኞች እንዳሉ የሀገሪቱ የጤና ባለሥልጣኖች ገልጸዋል። በመጪው ሐምሌ ወር ሙስሊሞች በሕይወት አንዴ የሚደረገውን ሃይማኖታዊ ተግባር ለመፈጸም ከመላ ዓለም ወደ ሳውዲ አረቢያ ለመጓዝ እየተዘጋጁ ነው። ነገር ግን ሳውዲ አረቢያ በኮሮና ቫይረስ መዛመት ምክንያት ሰዎች ወደ ሜካና መዲና እንዳይጓዙ አዛለች። የሳውዲ ሐጅና ኩምራ ሚኒስትር ሙሐመድ ሳሊህ ቢን ጣሂር ባንተን ሰዎች ለሁኔታው በበለጠ ግልጽ የሆነ መመሪያ እስከሚያገኙበት ጊዜ ድረስ እንዲጠብቁ በቴሌቪዥን ተናግረዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረሽ በዓለም ደረጃ ግጭት ላይ ያሉት ወገኖች ኮቪድ-19 የፈጠረውን ቀውስ ተጠቅመው ውጊያ እንዲያቆሙ ጥሪ አድርገዋል። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት የአፍጋኒስታን ተዋጊ ወገኖች የተኩስ ማቆሙን ስምምነት እንዲተገብሩ ትላንት ጥሪ አቅርቧል። የአፍጋኒስታን የፖለቲካ መሪዎች ልዩነታቸውን ወደ ጎን ትተው የሀገሪቱን ጥቅም እንዲያስቀድሙ የጸጥታው ምክር ቤት ጥሪ አቅርቧል። አዳነች ፍስሐዬ ነኝ ከሜሪላንድ።
አመሰግናለሁ አዳነች። ክቡራትና ክቡራን አድማጮች የመጽሔት ዘገባዎችን ነበር ያደመጣችሁት። ከምሽቱ 2 ሰዓት እስከ ምሽቱ 2:30 ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን amharic.voanews.com ላይ እንገኛለን። በማኅበራዊ መገናኛ በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። እንዲሁም በአሃዱ 94.3 ላይም በቀጥታ እንገኛለን። የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ለዜናው ቆንጂት ታየ፣ ዋና አዘጋጅ ትዝታ በላቸው፣ እኔም እያስተናገድኳችሁ ያለሁት ሰሎሞን አባተ እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አብራችሁን ቆዩ። ወደ ተከታዩ የምሽቱ ቅንብር እናልፋለን። ኮቪድ-19ና ቤተሰብ። እኔ ባመጣሁት ኮሮና ቫይረስ ኩላሊት ሕክምና ላይ የነበረች ባለቤቴን በቸልተኛነቴ አስያዝኳት ብለውናል ሚላን ኢጣሊያ የሚኖሩት አቶ ነጋሲ ክብሮም። ጽዮን ግርማ ወደዚያው ደውላ አነጋግራቸዋለች። ወደ ዘገባው እንዝለቅ።
አቶ ነጋሲ ክብሮምና ባለቤታቸው ወይዘሮ ሃና ገዛይ በጣሊያን ሚላን ከተማ ውስጥ የኢትዮጵያውያንና የኤርትራውያን ሬስቶራንቶችና መደብሮች በብዛት ይገኙበታል የሚባለው የመካከለኛው ክፍል ፖርታ ቬኔሲያ በተባለ ቦታ የግንባታ ማጠናቀቂያ ቃዎች መሸጫ ሱቅ አላቸው። እንዲያሉ ሱቆች ፌራሜንታ ተብለው ስለሚጠሩ በሚላኖ የሚኖረው ማህበረሰብ ነጋሲ ፌራሜንታ በሚል ስያሜ ነው የሚጠራኝ ይላሉ። ከ15 ቀናት በፊት በዚሁ ሱቃቸው ውስጥ የገበያ አገልግሎት ሲሰጡ በኮሮና ቫይረስ መያዛቸውን ይናገራሉ።
ለጣሊያን ሀገር ሁሉ ተዘግቶ እያለ የኛ ሱቅ ክፍት እንዲሆን ተፈቅዶ ነበረ እና ክፍት እንዲሆን በተፈቀደበት ሰዓት አጋጣሚ አንድ ክሌንት ገባና ያስነጥስና ወዲያው ወደ እኔ ሲተላለፍብኝ ወዲያው እኔ መጀመሪያ ፍለይታ ነበር የመሰለኝ። ምክንያቱም ለእኛ ትልቁ ፕሮብሌም የሆነብን ለጣሊያን ሕዝብ በጣም ቸልተኝነትና በጣም ንቀነው ነበረ። በጣም ነበር ናቅ ነው። ለምን እንደዚህ አይነት ነገር በአውሮፓ ላይ ምን ይመጣል ብለን ማንም እንደዚህ አይነት ኃይል ያለው አድርገን አልወሰድነውም እና ያ ቸልተኝነት ነው በጣም ይጎዳል።
እንዲያውኑ በተከታታይ ማስነጠስ እንደጀመራቸው ገልጸው ነገር ግን ጉንፋን ይሆናል ብለው ከመገመት ባለፈ ብዙም እንዳላሰቡበት ይናገራሉ።
ከዛ በኋላ ወደ ማታ አካባቢ ያለምንም ማስል ደረሰ ዳይሬክት አልጀመረኝ ማለት አን እኔ እንደዛ ሞሎንም በፍጹም አላወቅኩትም እና ምንቀር ነበር መሰለሽ ሐሙስ ቀን ነበር አሁን ያን ሐሙስ ቀን ደግሞ ወደ ቤት የገባው ቤት ፈርስት ፍሎር ነው የሱቅ ደግሞ ግራንድ ፍሎር ነው ሁሉም ሊጠጉኝ ሲል አትጠጉኝ ምናምን እያልኳቸው ግን ያ ባለቤቴ ጋር የአብረ ስንተኛ ወዲያው እኔ ለሱ ያስነጥፈኝ አንድ ክልስ ነበር ወዲያው አርብ ዕለት ወዲያው እሷ ትኩሳት መጣባት በጣም ትኩሳት ሲመጣባት ቅዳሜ ዕለት ነበረ ምክንያቱም በሳምንት ሁለት ቀን ነው ያለ የምታደርገው እኔ ደግሞ አርብ ዕለት ተነስቼ በሌሊት ለእሷ እዚህ ሀገር ታካፍሪና ነው የሚባለው የትኩሳት እንትን አለ እሱን ሰጥተዋል በነጋታው ወደ ዲያሌዝ ማድረጊያ አብረን ተነስተን ሸኘዋት ልክ እዛ ዲያሌዝ ቦታ ላይ በፍጹም አልቻለችም ትኩሳት በረታባት በቃ አልቻለችም እነሱን መጀመሪያ አልመሰላቸውም ከዛ በኋላ አንዳንድ መድኃኒት ሰጧት አሁንም በፍጹም እሷ መቆጣጠር አልቻለችም እዛው ከሆስፒታሉ ወደ ሆስፒታል ፕሮንቶ ሰፖርት ወሰዷት
በየመካከሉ ሳል የሚያስቸግራቸው አቶ ነጋሲ ስለ ባለቤታቸው ወይዘሮ ሃና ሲናገሩ ባለቤታቸው የኩላሊት ታማሚ በመሆናቸው በሳምንት ሁለት ቀን ለእጥበት ወደ ዲያሊሲስ ማዕከል ይመላለሱ ነበር በዛን ቀንም ከማዕከሉ ሆስፒታል ከተወሰዱ በኋላ በተደረገላቸው ምርመራ በኮሮና ቫይረስ መያዛቸው ተረጋገጠ ከዚያም አቶ ነጋሲ ምርመራ ማድረግ እንዳለባቸው ተነገራቸው
ይከዛልንም በቀጠሩኝና ስመረመር ምን በንደገ ከኔ እንዲቀጥታ ከኔ እንደተላለፈባት ለአጥሩ ሳከ ቤታቸውታ ምን አትል እኔኛ መጣሁት ማለት
የአቶ ነጋሲና የባለቤታቸው ወይዘሮ ሃና የህመም አይነት የተለያየ እንደነበረ ይናገራሉ ባለቤታቸው ትኩሳት አላቸው እርሳቸው ግን የላቸውም
እኔ በጣም ከሚገባው በላይ ደረቅሳል ነበርኝና ደረቅሳልና ያው አንዳንድ እንደ ቁርጥማት ምናምን ነገር እንደ ድካም ነገር በቃ ተላላ በቃ ራስ ማመም ምናምን በጣም እንትን አደረገኝ በአንድ ጊዜ ታውዲያው የመተንፈስ ችግር ሁሉ አጋጠማት ወዲያው እኔ ግን የመተንፈስ ችግር ስላለብኝ የተለያየ አምስት ስድስት አይነት መድኃኒት ሰጥተውኝ ወደ ቤት ተመልሼ ከመኝታ ቤት እንዳልወጣ ተደረግኩኝ ማለት ነው። ምክንያቱም ሁለት ልጆች አሉኝ 14 እና 15 ዓመት ልጆች እና እነዚያ ልጆች በመኝታቸው ቤት እኔ ደግሞ በመኝታ ቤት ያው እስከ ዛሬ ድረስ ያው 12 ቀኔ ከመኝታ ቤት ወጥቼ አላውቅም ማለት ነው።
ስለ ባለቤታቸው በስልክ ያገኙትን መረጃ አካፍለውናል።
10 ቀን ምንም አይነት በኦክሲጅን ነበረች አሁንም በኦክሲጅን ነች ነገር ግን አትበላም ነበር አሁን ግን ይሄን ሁለት ሶስት ቀን መብላት ጀምራለች።
በአንድ ክፍል ተቀምጠው የወላጆቻቸው ሁኔታ የሚከታተሉት ሁለቱ ሴት ልጆቻቸው ጠንከር ብለው ወላጆቻቸውን እያገዙ መሆኑን አቶ ነጋሲ ይናገራሉ።
ያው ደህና ናቸው ምክንያቱም እነሱ ምንድነው እኛ ሁሉ ጊዜ ቤተክርስቲያን ምናምን ስለምንወጣቸው በጣም ይጸልያሉ ምን ይላሉ እግዚአብሔር ረድቷቸው ደግሞ ያው ጥሩ ኮንፊደንስ ያላቸው ስለሆኑ እግዚአብሔር በጣም ረድቶናል እና የእግዚአብሔር መልካምነት ነው እና በሁሉ ነገር አይበድልም ማለት ብዙ ጊዜ እናታቸውም ስለምትታመም በተለያዩ መልኩ እግዚአብሔር ረድቶን በጣም ሰላም ናቸው በእነሱ በኩል በጣም ደህና ናቸው እኔን በጣም ይረዱኛል በደንብ ነው የሚያገዙኝ እናታቸውን ይከታተላሉ ከእናታቸው ዶክተሮች ጋር ይነጋገራሉ ከእናታቸው ሀኪሞች በሙሉ ይነጋገራሉ እና የሚያስፈልገኝን ነገር ከኔ ከሀኪሜ ጋር በጣም እነሱ ይነጋገራሉ የሚያስፈልገኝን ነገር ዕለት ተዕለት እንዲያውም በጣም ከሚገባው በላይ በጣም ይከታተሉኛል
በሚላኖ የሚገኘው አብዛኛው ኢትዮጵያዊ ማህበረሰብ ደግሞ ምግብ እያዘጋጀ ስለሚልክላቸው ችግር እንዳልገጠማቸው ይገልጻሉ
ሚላኖ በጣም ደግ ከተማ ነው በጣም ህዝቡ በጣም ነው የሚተባበረው እና ጓደኞቻችን ብዙ በጣም አንድ ፋሚሊ ማለት ነው በየቀኑ በራችን ላይ እየሰሩ ያመጡልን ማለት በምን አልተቸገርንም በጣም በሚገርም አይነት ሁኔታ ነው ሚላኖ በጣም ነው ከድሮም ጀምሮ በጣም ነው የሚረዳደው ህዝቡ በብዙ ነገር ስላለፈ ብዙ ችግር የለብንም
ይህንን የኛን ሁኔታ ለሚያደምጥ ሁሉ የማስተላልፈው መልእክት አለኝ አሉ አቶ ነጋሲ
በጣም ቸልተኝነት አለ ሁለተኛ ደግሞ አንድ ሰው ሬዚስት የሚያደርግ ሰው አለ ግን በጣም በከተማው ላይ ያስተላልፋል ለሱ አይታወቀውም ግን ያስተላልፋል አሁን እሱ ሬዚስት ያደርጋል ግን እያስተላለፈ ነው ግን አሁን ይህንን እንደዚህ አይነት ሰው በፍጹም ቤቱ ሊቀመጥ አይችልም እንደገና ምርመራ ዝም ብለህ ቶሎ ብለህ ሄደህ ዝም ብለህ
እንትን አለብህ የለብህም አይባል እና እንደገና ደግሞ እቤት ተቀመጥ ሲባል ደግሞ ማንም የሚሰማ ሰው አልነበረም። ሰው መንግስት ያወጣውንም ትዕዛዝም ባለማክበር እና በቸልተኝነት በቃ እኔ በጣም ወጣት ነኝ፣ ጉልበት አለኝ፣ እንደዚህ ያለኝ እኔ ምንም አልሆንም በሚሉ ነገሮች ላይ የመጣ ፕሮብሌም አንድ አለ ነገር ልክ ሞት ሆኖ ሲመጣ ነው ሰው ሁሉ እየተደናገጠ መሰብሰብ የጀመረው። አሁንም ወደ ሀገራችን ስትሄጂ ሞቶ ነው ሲል እስኪመጣ ድረስ ነው ወይ የሚጠብቅ ያለው ህዝቡ? በፍጹም እኔ ዜና እከታተላለሁ እና በጣም ይገርመኛል። ቤት ተሰብሰብ ከተባልክ ቤት መሰብሰብ አለብህ። የኢኮኖሚ የተለያየ ፕሮብሌም አለ ይገባኛል። ነገር ግን መሰብሰብ አለብህ ከተባለ በቃ ባለ ሁኔታ ሁሉ መሰብሰብ አለብህ። ምክንያቱም ህመሙን እዩ፣ የሚፈልገው ጽዳት ነው። እግዚአብሔር የሚፈልገውም ጽዳት ነው፣ ቅድስና ነው የሚፈልገው። እና እኛ ለእግዚአብሔር ከተቀደስን እግዚአብሔር ደግሞ ምሕረትን ያደርግልናል። እና
አቶ ነጋሲ አሁን እርሳቸው በደህና ሁኔታ ላይ እንደሚገኙ ባለቤታቸውንም እግዚአብሔር ጨርሶ እንዲምርላቸው ጸሎት እያደረጉ መሆኑን ገልጸው ሰዎች ጥንቃቄ እንዲያደርጉ መክረዋል። ለአሜሪካ ድምፅ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።
አመሰግናለሁ ጽዮን። ወደ ተከታዩ ቅንብር እናልፋለን። ዲሞክራሲ በተግባር አንዳንድ ክልሎች በግዛቶቻቸው የሚያልፉ አውራ ጎዳናዎችን ሙሉ በሙሉ መዝጋታቸው እንዳሳሰበው የኢትዮጵያ ሰብአዊ መብት ኮሚሽን አስታውቋል። ኢትዮጵያ የኮሮና ቫይረስ መስፋፋትን ለመግታት እየወሰደቻቸው ባሉ እርምጃዎች ዙሪያ ኮሚሽኑ ያቀረባቸውን ምክረ ሐሳቦች በተመለከተ የተቋሙ ኃላፊ ኮሚሽነር ዳንኤል በቀለ ከአሜሪካ ድምፅ ጋር ቃለ ምልልስ አድርገዋል። ከቤቱ እየሰራ ያለው ሀብታሙ ስዩም ነው ያነጋገራቸው። ኮሚሽኑ የምክረ ሐሳብ ዝርዝር በአሁኑ ሰዓት ማውጣት የፈለገበትን ምክንያት አስቀድሞ ጠይቋቸዋል።
በአደባባይ እያቀረብነው ምክረ ሐሳብ ነው እንጂ እስካሁን ድረስ ጉዳዩን ስንከታተልና ምክረ ሐሳብ ስናቀርብ አልነበረም ማለት አይደለም። ኮሚሽኑ ስራውን የሚሰራው ጉዳዩ ከሚመለከታቸው ብዙ የፌዴራልም ሆነ የክልል መንግስት አካላት ጋር በቅርበት ነው እና ብዙ ምክረ ሐሳቦች፣ አስተያየቶች የሚመለከታቸው አካላት ሁሉ በዚህ ጉዳይ ብቻ ሳይሆን በሌሎች በርካታ ጉዳዮችም በየጊዜው እናጋራለን፣ ሀሳብ እናካፍላለን፣ ምክረ ሀሳብ እንሰጣለን። ከኮሮና ቫይረስ ስርጭት መከላከል በተያያዘም ተፈጥረው የነበሩ ስጋቶችን በሚመለከት ከተለያዩ ጉዳዩ ከሚመለከታቸው አካላት ጋራ በቅርበት ክትትል ስናደርግ ቆይተን ነበረ። የሰብአዊ መብት ጉዳይን በሚመለከት ማለት ነው። አሁን ግን ይህንን መግለጫ በጽሁፍ ለማውጣት የፈለግንበት ምክንያት በአንድ በኩል ስንሰጣቸው በነበሩ ሀሳቦች መሰረት በመንግስት በኩል ቀና ምላሽ የተሰጠባቸውን ጉዳዮች በሚመለከት እውቅና ለመስጠት፣ በሌላ በኩል አሁንም ግን አሳሳቢ ሆነው የቀጠሉ ችግሮችን በሚመለከት ሊወሰዱ የሚገባቸውን እርምጃዎች ለመንግስታዊ አካላትም ሆነ ለሌሎች ጉዳዩ ለሚመለከታቸው የህብረተሰብ ክፍሎች ሁሉ ለማሳሰብ እንዲረዳ ብለን ነው።
ኢትዮጵያ ይህ ቫይረስ ተዛምቶ የብዙሀንን ህይወት እንዳያናጋ በሚል መደበኛ ያልሆኑ እርምጃዎችን በመውሰድ ላይ ትገኛለች። ይህን በምታደርግበት ወቅት የተሸረሸሩ ሰብአዊ መብቶች ይኖሩ ይሆን?
እስካሁን በዛ ደረጃ የሚያሰጋ የሰብአዊ መብት ጥሰት በሽታውን ስርጭት ከመከላከል ጋር እየተወሰዱ ባሉ እርምጃዎች የሚያሰጋ የሰብአዊ መብት ጥሰት አስከትሏል ብለን የምንለው እርምጃ በስፋትና ስልታዊ በሆነ መንገድ አልተመለከትንም። ምናልባት ከተወሰዱት እርምጃዎች ውስጥ በቅርብ ጊዜ የተወሰደው እና አሳሳቢ ሆኖ ያገኘ ነው አንዳንድ ክልል መንግስታት ድንገተኛ ሊባል በሚቻል ደረጃ ድንበራቸውን ዘግተናል ከሌላ አካባቢ ለሚንቀሳቀሱ ሰዎች በሚል የወሰዱት እርምጃ ነው። እርግጥ የበሽታውን ስርጭት ለመከላከል ካለ ፍላጎትና ስጋት የመነጨ መሆኑን ብንገነዘብም ይህ አይነቱ እርምጃ ህጋዊነትና የሰዎች በነፃነት የመንቀሳቀስ መብት ላይ በተለይ ሰዎች ወደ ቤታቸው ወደ መኖሪያ ቦታቸው መመለስ ጉዳይን ሊገድብ የማይገባ ስለሆነ እሱ ትንሽ አሳሳቢ ሆኖ ስላገኘ ነው አሁን ባወጣነው መግለጫ ላይም እሱንም ተክተናል። ምናልባት የክልል መንግስታት በየመግቢያ በሮቻቸው ላይ አስፈላጊውን አይነት የጤንነት ምርመራ አድርገው የበለጠ ክትትል የሚያስፈልጋቸውን ሰዎች ወደ ለይቶ ማቆያ ስፍራ ሊወስዱ ይችላሉ እንጂ በክልሎች መካከል ድንበር መዝጋት የሚለው እርምጃ ህጋዊነቱ አከራካሪ ስለሚሆን እሱ ትንሽ አሳስቦናል። ከዚህ ጉዳይ ጋር በተያያዘ በተወሰደ እርምጃ የሰው ህይወት የጠፋበት ሁኔታም ተከስቷል። ነገር ግን የክልሉ መንግስትም በጉዳዩ ሊጣራ ይገባዋል ብሎ ያሰበው ፖሊስ ቁጥጥር ስር አድርጎ በማጣራት ላይ መሆኑን እናውቃለን።
ምክረ ሀሳብ ተብለው በኮሚሽኑ ስለተዘረዘሩ ሀሳቦች ጥቂት እንነጋገር። የዜጎችም ሰብአዊ መብት ሳይጣስ ጤንነታቸውም አደጋ ውስጥ ሳይወድቅ ይህን ፈታኝ ጊዜ ለማለፍ ምን መደረግ አለበት የሚል ምክረ ሀሳብ ነው ያላችሁ?
እንግዲህ ሰነዱ እንደተመለከትከው ወንድሜ ብዙ ነጥቦች ነው ዘርዝረን ያነሳ ነው። ዋነኛው ማጠንጠኛ ግን ምንድን ነው ማለት ይቻላል ይህንን የበሽታ ስርጭት የመከላከል የመጨረሻ ግቡ የሰዎችን በጤንነት በደህንነትና በህይወት የመኖር መብት ማክበርና ለማስከበር ነው። ስለዚህ ዋነኛ አላማው ራሱ በህይወት የመኖር መብትን ማክበርና ማስከበር ጋር የተያያዘ ስለሆነ በራሱ የሰብአዊ መብትን የማክበርና የማስከበር እርምጃ ነው። ይህንን የመሰለ ሰብአዊ መብትን ለማስከበር የምትወስደው እርምጃዎች ራሳቸው ግን ደግሞ ሌሎች ሰብአዊ መሰረታዊ የሆኑ ሰብአዊ መብቶችን እንዳይጥሱ ጥንቃቄ ሊደረግ ይገባል። እንግዲህ ይህንን በመሰለ ወቅት ላይ በመግቢያ ላይም ጠቀስ እንዳደረግከው መደበኛ ያልሆነ ሁኔታ ስለሆነ ብዙ መደበኛ ያልሆኑ እርምጃዎች የሚወሰዱበት ጊዜ ሊሆን ይችላል። እነዚህም ከዚህ በፊት በተለምዶ የምናደርጋቸውን እንቅስቃሴዎችና ሁኔታዎች የሚገድቡ መሆናቸው አይካድም። ነገር ግን በጣም ጥረት መደረግ ያለበት አንደኛ በሰብአዊ መብት ማክበር መርህ ላይ የተወሰደ እርምጃ መውሰድ የሚያስፈልግ መሆኑ፣ ሁለተኛ የሚወሰዱ ማናቸውም እርምጃዎች በህግ ማዕቀፍ ስር መወሰድ እንደሚገባቸው፣ ሶስተኛ እነዚህን መመሪያዎችና እርምጃዎች የሚያስፈጽሙ አካላት ደግሞ በጣም በኃላፊነት ስሜት ሊሰሩ የሚገባቸው መሆኑን ለማስታወስ የሚረዳ መግለጫ ነው ማለት እችላለሁ።
የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር አቶ ዳንኤል በቀለ እጅግ በጣም አመሰግናለሁ።
እሺ፣ እኔም አመሰግናለሁ። ደህና ዋል።
እኔም አመሰግናለሁ ኮሚሽነር ዳንኤል በቀለን እንዲሁም ባልደረባይን ሀብታሙ ስዩምን። ወደ ተከታዩ የምሽቱ ቅንብር እንለፍ። ንግድና ምጣኔ ሀብት። የኮቪድ-19 ምጣኔ ሀብታዊ ጫና። ኮቪድ-19 በዓለም ላይ እያደረሰ ያለውን ቀውስ ተከትሎ ምርታቸውን የሚቀበሉ የውጭ ድርጅቶች መቀበል በማቋረጣቸው ምክንያት የሐዋሳ ኢንዱስትሪ ፓርክ 8 ኩባንያዎች 14,000 ሰራተኞች ሥራ ለማቆም መገደዳቸውን ፓርኩ ለቪኦኤ ገልጿል። ሥራውን ሙሉ በሙሉ አለማቆሙን ግን አክሎ አስታውቋል። ሐዋሳ የሚገኘው ሪፖርተራችን ዮናታን ዘብዴዎስ ተጨማሪ አለው።
የሐዋሳ ከተማ ሚካ ችግሩ ከተፈጠረ በኋላም የጉዳት መጠኑን ለመቀነስ ዝግጅት እየተደረገ ነው። ለዚህም የሚያግዝ ከከተማው ባለሀብቶች ድጋፍ የተሰበሰበ መሆኑና እስካሁን ድጋፍ ያደረጉ ባለሀብቶችን ነጋዴዎችን
ከተማችን ቢያጋጥም ማከም የሚያስችለን 30 አልጋ ያሉት የሰለጠኑ የሕክምና ባለሙያዎች ያሉት ማዕከል አገልግሎት መስጠት በሚያስችለው ደረጃ ዝግጅቱን አድርጓል።
በሁሉም አቅጣጫ ወደ ሐዋሳ ከተማ የሚገቡ ሰዎች የሙቀት መጠናቸው የተለካ እንደሚገቡና በከተማው ዋና ዋና መንገዶች ላይ የጸረ ተሐዋሲያን ኬሚካል ርጭት መካሄዱን የከተማው ጤና መምሪያ ኃላፊ አቶ ቡሩሶ ቡላሾ ተናግሯል።
36 ኪሎ ሜትር በከተማችን ውስጥ ከጥቁሯ ጀምሮ እስከ ከተማችን መጨረሻው ክልል ድረስ ርጭት አካሂደናል። ለዚህ ርጭት የዋለው ኦልሞስት 364 ሺህ ሊትር ውሃ ተጠቅመናል እና ወደ 36.4 ኪሎ ግራም ኬሚካል ነው የተጠቀምነው። ጠዋት 12 ሰዓት ማለዳ ነው የጀመርነው። እስከ 4 ሰዓት ይህን ስራ ስንሰራ ነው ያሉት። አሁን የቀሩትን ለቃቅመን እስከ ነገ ድረስ ሙሉውን እንጨርሳለን ብለን እናስባለን።
አቶ ቡሪሶ በከተማው በቫይረሱ የተያዘ ሰው አለመኖሩን ገልጠዋል። በሌላ በኩል የሐዋሳ ኢንዱስትሪ ፓርክ ስራ አስኪያጅ አቶ ፍጹም ከተማ ቫይረሱ በዓለም እያደረሰ ያለውን ቀውስ ተከትሎ ምርታቸውን ይቀበሏቸው የነበሩ በውጭ ያሉ ድርጅቶች ስላቋረጡባቸው 8 ኩባንያዎች 14,000 የሚደርሱ ሰራተኞቻቸውን ስራ ማስቆማቸውን ለቪኦኤ ተናግሯል።
ኢንዱስትሪ ፓርኩ አሁንም ስራ እየሰራ ነው ያለው። ማድረግ ያለብንን ጥንቃቄ አድርገን የማስተማሪያ ፕሮግራሞች ተዘርግተው በሽታውን ለመከላከል ብዙ እርምጃዎች እየተወሰዱ ነው። ያንን አስጠብቆ ፓርኩ ስራውን እየሰራ ነው። ነገር ግን አሜሪካ አሜሪካም አውሮፓም ሱቆች ዝግ ከመሆናቸው ጋር ተያይዞ የምርት የኦርደር መቀነስ አለ። ስለዚህ በዛ ኦርደር የቀነሰባቸው ካምፓኒዎች ለጊዜው ሆልድ እንዲያደርጉ ስለተደረገ እነሱ ሰራተኞች ወደ ቤት እንዲሄዱ ተደርጓል። ስለዚህ እሱ ከዓለም አቀፍ ንግዱ ጋር የሚገናኝ ነው ማለት ነው። አውሮፓና አሜሪካ ያለው የማርኬት እንትን ሲስተካከል ሰራተኞቹ ተመልሰው ስራቸው ላይ ይገባሉ።
ፓርኩ ሙሉ በሙሉ ስራ እንዳቆመ በተለያዩ መንገድ የተሰራጩ ያሉ መረጃዎች ግን ሐሰት መሆናቸውን ገልጠዋል። ሰራተኞቹ ወደ ቤታቸው የተላኩት ደሞዛቸው ተከፍሎ ከ15 እስከ 20 ለሚደርሱ ቀናት ሲሆን ያለም የገበያ ሁኔታ ሲረጋጋ ይመለሳሉ ብለዋል። የተቀሩ 14 ኩባንያዎችም በስራቸው ላይ መሆናቸውን አቶ ፍጹም ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን ለዘገባው። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በየቤቶቻቸው እየሰሩ ያሉ መላ ባልደረቦቻችን፣ እንደዚሁም በየመስኩ በዓለም ዙሪያ ያሉ ዘጋቢዎቻችን፣ ከዚህ ከስቱዲዮ ፕሮዲውሰሮቹ ንጉሡ ታምሬና ብርሃን ኃይሉን የሚያስተናግድኳችሁ ያመሸሁት ሶሎሞን አባተንን፣ ዋና አዘጋጅ ትዝታ በላቸው ነች። አብራችሁን ስለቆያችሁ ከልብ እናመሰግናለን። ከእኛ ቀጥሎ